Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እናስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ አርብ ነሐሴ 22 2012 ዓ.ም የጋቢና ቪኦኤ ዝግጅት ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች ውስጥ ጥቂቶቹን እናስተዋውቃችሁ።
እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ አድርገናቸው በጥሪ መልካም ፍቃድ ወይም አውንታዊ ምላሽ አሰጡና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል።
የሰማችኋቸው በስነ ምግባርና ጸረ ሙስና ኮሚሽን የሀብትና ምዝገባን ማሳወቅ ዳይሬክተር አቶ መስፍን በላይነህ ናቸው። ሀብታቸውን ያላሳወቁ 184 የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑን የኢትዮጵያ የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በምሽቱ ዘገባ ይኖረናል። በሌላ በኩል ታላቁ የአፍሪካ ጥበበ ሰንደቅ Great African Art Banner የተሰኘ እንቅስቃሴ ለአፍሪካውያን መነቃቃትና ብሩህ ተስፋን ለመፈንጠቅ 55 ኪሎ ሜትሮች የሚሸፍን የስዕል ስራዎችን ለማስተባበር እቅድ ይዟል።
አፍሪካ አንድነት ራሱ ትልቅ ነገር ነው። እዚህ ጋር እኛ በዘርም በምንም እየተከፋፈልን ያለውን ፕሮግሬስ ሰፋ አድርገን ማስተባለን። እኛ እንኳን አፍሪካውያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርግ።
የሰማችሁት ሰዓሊ ሰይፉ አበበን ነው። በምሽቱ ዘገባለን። ኮቪድ-19 እዚህ በአሜሪካ ሀገር የንግድ ተቋማት ባላቸው ኢትዮጵያውያን ላይ ምን አይነት ጫና አሳደረ? እሱም በምሽቱ ከሚደመጡት ዘገባዎቻችን መካከል አንዱ ነው። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ አመሻለሁ። በቅድሚያ ግን ለአጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች።
አመሰግናለሁ ኤደን። የአዲስ አበባ ከተማ አስተዳደር የሰላም ምክር ቤት መመስረቱን ተከትሎ ሁሉም የከተማዋ ነዋሪ የሰላም አምባሳደር እንዲሆን የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ ጥሪ አቅርበዋል። የሰላም ምክር ቤቱ በአዲስ አበባ ዘላቂ ሰላም ለማስፈን የሚከሰቱ ግጭቶችንና አለመግባባቶችን ቀድሞ ለመከላከል የሕግ የበላይነትን ለማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመ መሆኑ ተገልጿል። በመስረታ ጉባኤው ላይ ምክትል ከንቲባ ወይዘሮ አዳነች አበቤን ጨምሮ የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እንዲሁም ሌሎች ጥሪ ተደረገላቸው የህብረተሰብ ክፍሎች ተሳታፊ ሆነዋል። ዘገባውን ያደረሰችን ጸሐይ ዳምጠው ናት። ሱዳን ላይ በታሪክ ባልታየ መልኩ ከፍተኛ የጎርፍ መጥለቅለቅ ተከስቶ የበርካታ ሰዎች ህይወት ማጥፋቱንና በብዙ ሺዎች የሚቆጠሩ ቤቶችን መደምሰሱ ታውቋል። ጎርፉ በአንዳንድ የመዲናይቱ ካርቱም ሰፈሮች እንደዘለቀም ተገልጿል። የጎርፉ ብዛት ሱዳንን ያጥለቀለቀው ታላቁን የህዳሴ ግድብ ውሃ መሙላት ተጀምሮ ያለ ነው። ህዳሴ ግድብ ለወደፊቱ ሱዳን የሚደርስባትን የጎርፍ መጥለቅለቅ እንድትቆጣጠር ይረዳታል ተብሎ ይታመናል። በበጋ ወራት ሱዳን የጎርፍ መጥለቅለቅ የሚያዘወትርባት ቢሆንም በአሁኑ ወቅት ግን ባልተጠበቀ መልኩ እጅግ የበዛ መሆኑና ሰፊ የእርሻ መሬቶችንም እንዳጥለቀለቀ ተዘግቧል። የቀድሞው የማሊ ፕሬዝዳንት ኢብራሂም ቡባከር ኬይታ ተይዘውበት ከነበረው ኪታ ወታደራዊ ሰፈር ትላንት ከተለቀቁ በኋላ ዛሬ በመዲናይቱ ባማኮ ገብተዋል። ብሔራዊ የህዝብ መድን ኮሚቴ የሚል ስያሜ ያለው ወታደራዊ ቡድን ባለፈው ሳምንት ባካሄደው መፈንቅለ መንግስት ኬታን መያዙ የሚታወቅ ሲሆን ያንን ተከትሎ ኬታ ከስልጣናቸው እንደተሰናበቱ አስታውቀው ነበር። ኬታ በወታደሮቹ በተያዙበት ወቅት ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ ሀገሪቱ በተቻለ ፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድትመለስ ነው የምፈልገው ማለታቸው ተገልጿል። የተባበሩት መንግስታት ድርጅትና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኬታ ከተያዙበት በሰላም እንዲለቀቁ ጠይቀው ነበር። ብሔራዊ የህዝብ መድህን ኮሚቴው በተቻለ ፍጥነት የሽግግር ፕሬዝዳንት ለመሰየም እንዲቻል ጠቅላላ ምርጫውን የሚከታተል መማክርት ማቋቋም እንደሚፈልግም ገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአውሮፓውያኑ አመት ከመጠናቀቁ በፊት እስከ መጪው ታህሳስ ወር ባለው ጊዜ ውስጥ አሜሪካ የኮሮና ቫይረስ ክትባት መድኃኒት ይኖራታል ሲሉ ትላንት ማታ ተናግረዋል። ፕሬዝዳንቱ ይህን ያሉት የሪፐብሊካን ፓርቲ ወክለው ለፕሬዝዳንትነት ለመወዳደር የተሰጣቸውን ስያሜ በተቀበሉበት ወቅት ለሪፐብሊካውያኑ ፓርቲ ጉባኤ ባደረጉት ንግግር ነው። ባለሙያዎች እንደሚሉት ግን አስተማማኝነታቸው የተጠበቀና የተፈተኑ ክትባቶችን ለመስራት እስከ 10 ዓመታት ያክል ጊዜ ሊወስዱ ይችላሉ። ነገር ግን የኮሮና ቫይረስን ለመቆጣጠር ሲባል ክትባት ለመስራት በሚደረገው ዓለም አቀፍ ርብር መሰረት በመጪው ዓመት አስተማማኝ የክትባት መድኃኒት ለማግኘት ይቻል ይሆናል የሚል ተስፋ አለ። ዩናይትድ ስቴትስ ውስጥ 5.8 ሚሊዮን የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ፣ ይህም በዓለም ደረጃ ካሉት ከ24 ሚሊዮን በላይ የሚሆኑ በቫይረሱ የተያዙ ሰዎች ቁጥር 1/5 እንደሚሆን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። በተያያዘ ዜና የዓለም የጤና ድርጅት ለኮሮና ቫይረስ የተጋለጡ ሰዎች ሁሉ የህመም ስሜት ባይታይባቸውም እንኳን መመርመር እንደሚኖርባቸው አስገንዝቧል። የዓለም ጤና ድርጅት በድጋሚ አስረግጦ ያወጣው መመሪያ የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ካሰማው አዲስ መመሪያ ጋር ይጣረሳል። የማዕከሉ ለወራት ያክል ከኮቪድ በሽተኞች ጋር የተነካኩ ሰዎች ሁሉ የህመሙ ስሜት ባይኖርባቸውም እንኳን መመርመር ይኖርባቸዋል ሲል ከቆየ በኋላ አሁን ስሜቱ ካልታየባቸው በስተቀር መመርመር አያስፈልግም ብሏል። ለዚህ ውሳኔው እስካሁን የሰጠው ማብራሪያ የለም። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ ቆየን አመሰግናለሁ። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቀጥላለሁ። አሁን የዕለቱን አብይ ርዕስ እናስተዋውቃችሁ። ሀብታቸውን ያላሳወቁ 184 የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑ የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ባለስልጣናቱ በህጉ መሰረት ሀብታቸውን እንዲያስመዘግቡ በተደጋጋሚ ቢነገራቸው መፈጸም ያልቻሉ ናቸው ብሏል ኮሚሽኑ። ሙክታር ጀማል ዝርዝር አለው።
በቁጥጥር ስር እንዲውሉ የተወሰነባቸው ባለስልጣናት ሀብታቸውን እንዲያስመዘግቡ ከሰኔ 30 2012 የመጨረሻ ጊዜ ገደብ መቆረጡ በተደጋጋሚ ቢነገራቸውም ፍቃደኛ ሳይሆኑ ቀርተዋል ሲል የኢትዮጵያ የስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት ዳይሬክተር አቶ መስፈን በላይነህ ለቪኦኤ ገልጸዋል።
በተቀመጠላቸው የጊዜ ገደብ ውስጥ አብዛኞቹ ሚኒስትሮች፣ ሚኒስትር ዴታዎች፣ ዋና ስራ አስፈጻሚዎች፣ ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮች እና በየደረጃ ያለ የስራ ኃላፊ ሀብቱን አስመዝግቧል። ይሁን እንጂ አሁን የለየናቸው 184 ከፍተኛ የመንግስት ባለስልጣናት በፌዴራል እና በአዲስ አበባ ደረጃ ያሉት ግን በዚህ ውስጥ ማለፍ ያልቻሉና እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ ያደረግንላቸው በጥሪ መልካም ፍቃድ ወይም አውንታዊ ምላሽ ያልሰጡና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። በመሆኑም ኮሚሽኑ ማድረግ ያለበት ህግን ማስከበር ስላለበት በአዋጁ በሀብት ማሳወቅና ምዝገባ አዋጅ አንቀጽ 22 መሰረት ጉዳዩን ለምርመራ አካል መላክ ነው። እንግዲህ ይሄ አፈጻሚ አካል ነው። ከአፈጻሚ አካል ውሳኔ ስንልክ ምንድን ያደረግ ነው? ለፌዴራል ጠቅላይ አቃቤ ሕግና ለፌዴራል ፖሊስ ኮሚሽን በአድራሻ የጻፍ ነው። በግልባጭ ለኢፌዴሪ የሕዝብ ተወካዮች ምክር ቤት የተከበሩ አፈ ጉባኤ ይደርሳቸዋል። በዛ መልክ ተልኳል። እንዲሁም በግልባጭ ለኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት ተልኳል።
ሀብት የማስመዝገቡ ዋና ዓላማ በመንግስት መስሪያ ቤቶች የአሰራር ግልጸኝነትን ለማስፈንና የባለሥልጣናቱን ውሳኔ ከሕዝብ ጥቅም ጋር እንዳይጋጭ በማድረግ ሙስናና ብልሹ አሰራሮችን ለመከላከል የታሰበ መሆኑን ዳይሬክተሩ አብራርተዋል። ኮሚሽኑ እንዲያዙ የወሰነባቸው 184 የመንግሥት ባለሥልጣናት ስም ባይጠቀስም በፌዴራል ደረጃና በአዲስ አበባ ውስጥ የተሾሙ መሆናቸውን አቶ መስፍን በላይነህ ተናግረዋል።
በፍትህ አካል ጉዳያቸው ስለተያዘ ስማቸውን ለመዘርዘር ይቸግረናል። ግን እንደው በአጠቃላይ ስንገልጻቸው ግን በፌዴራል ደረጃ ሲባል እንግዲህ በፌዴራል ደረጃ ያሉ መስሪያ ቤቶች ላይ የሚሰሩ እንዲሁም አዲስ አበባ መስተዳደር ከማዕከል እስከ ታችኛው እርከን የያዘበት አግባብ አለ። ግን አሁን የሄድንበት አግባብ ከዚህ በፊት ቅድም እንዳልከው ዋርኒንጉ ወይም አስቀድሞ የማሳወቀው ስራ በደብዳቤ ጻፍንላቸው እና ሰፊ የህዝብ ግንኙነት ስራ የተሰጣባቸው ተቋማትና የተቋሙ የስራ ኃላፊዎች ወይም ምክትል ስራ ኃላፊዎችን የሚያካትት ነው።
ከስልጣናቸው አንጻር መግለጽ የሚቻል አለ? ምን ያህል ሚኒስትሮች፣ ምን ያህል ሚኒስትር ዴታዎች፣ ምን ያህል ዳይሬክተሮች ወይ ደግሞ ምን ያህል ቢሮ ኃላፊዎች ሊኖሩ ይችላል?
አሹር ማድረግ ሁሉም ሚኒስትሮች አስመዝግበዋል። ቀጥለው ካሉት ውስጥ ሚኒስትር ዴታዎች አሉበት። በየደረጃ ያሉ የቢሮ ኃላፊዎች አሉ፣ ወይም ደግሞ የተቋም ኃላፊና ምክትል ኃላፊዎች አሉበት፣ ስራ አስፈጻሚዎች አሉበት።
እነዚህ ሹመኞች ደግሞ ወይ ባለስልጣናቶች አሁን ከለውጥ በኋላ በብልጽግና ፓርቲ ውስጥ ያሉ ናቸው ወይ በቀድሞ ኢህአዴግ ውስጥም የነበሩ ናቸው?
ምን ያከራክራል? ይሄ እንግዲህ ተሿሚን እኮ ገዢው ፓርቲ ነው ይሾመው፣ ለአካል አይሾመው። ስለዚህ እንደዛ ነው።
አሁን በስልጣን ላይ ያሉ ናቸው ወይስ ከዚህ ቀደም ስልጣን ለቀው የራቁ ናቸው ለማለት ፈልጌ ነው።
አሁን በነባራዊ ሂደት የመንግስት መዋቅር ውስጥ ወይም በህግ አስፈጻሚነት ወይም በህግ አውጭነት ወይም በህግ ተርጓሚነት ያሉ አካላት የሚመለከተው አሁን ባለው ነባራዊ ሂደት
በብዛት የሚወራው መሰል የሙስና ጥያቄዎች ሲነሱ መንግስት የሚፈልጋቸውን ሰዎች ለመምታት ለማሰር የሚጠቀምበት አንዱ ቱል ነው የሚሉ ሀሳቦች ይነሳሉ። ምናልባት በአሁኑ ውሳኔ መሰል ጥያቄዎች ላለመነሳታቸው ምን ዋስትና አላቸው? አቶ መስፍን፣
አንድ ምንድን ነገር እንግዲህ ቀድሞ የቀደም ያለውን ለዛ አንተ የተጋለጠ ሊሆን ይችላል። ምክንያቱም ሲተምታችን ለስራ አስፈጻሚ ነበር የቀድሞ የፌዴራል የስነግባ ነበረ ሙስና ኮሚሽን ተጠርነቱ ቀጥታ ለፕራይም ሚኒስትሩ ነው። አሁን ግን ላይ የተጠርነቱ ለተወካይ ምክር ቤት ነው። ብዙ በብዙ ጠንካራ የዲሞክራሲ ተቋማት ነጻ ተብሎ አሁን እየተገነቡ ካሉ ሪፎርሙ እየተገነቡ ካሉ የዲሞክራሲ ተቋማት ውስጥ አንዱ የስነግባ ነጠረ ምስና ኮሚሽን ነው። ስለዚህ እኔ እንደ መምሪያ ይህን ጉዳይ ስመራ እስካሁን በጣልቃ ገብነት ይህን አውጣው ይህን አስገባው የሚል ጫና አልደረሰብኝም።
የ184 የመንግስት ባለስልጣናቱ ስም ዝርዝርና ኃላፊነት ከትናንት በስቲያ ነሐሴ 22/2012 ለፌዴራል ፖሊስ የሙስና ወንጀል ምርመራ ክፍል መላኩን የገለጹት ዳይሬክተሩ አቶ መስፍን የሚመለከተው አካል ተከታትሎ እንዲያስፈጽም አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ዘጋቢያችን ሙክታርን እናመሰግናለን። ታላቁ የአፍሪካ ጥበብ ሰንደቅ ግሬት አፍሪካን አርት ባነር የተሰኘ እንቅስቃሴ ለአፍሪካውያን መነቃቃትና ብሩህ ተስፋን ለመፈንጠቅ በደቡብ አፍሪካዊና ዩጋንዳዊ የስነ ጥበብ ባለሙያዎች ተነሳሽነት የተቋቋመ መርሃ ግብር ነው። መርሃ ግብሩ በመላው አፍሪካ 55 ኪሎ ሜትሮችን የሚሸፍን የስዕል ስራዎችን ለማስተባበር እቅድ ይዟል። ሀብታሙ ስዩም ያናገረው የመርሃ ግብሩ የኢትዮጵያ አስተባባሪ ሰዓሊ ሰይፉ አበበ ስለ መርሃ ግብሩ የበለጠ ለመረዳት የሚያግዙ ሀሳቦችን በመቀጠል ያጋራናል።
ግሬት አፍሪካ አርት ባነር ነው የሚባለው። 55 ኪሎ ሜትር ያሉት 55ቱን የአፍሪካ ሀገሮች ለመወከል ነው እና በየሀገሩ አንዳንድ ኪሎ ሜትር የአርት ባነር ነው የሚሰራው እና ብዙ አርቲስቶች የሚሳተፉበት ኢትዮጵያ ውስጥ ራሱ እኔ አሁን በብዛት አሁን የምሰራበት የኢትዮጵያውን ነው። ስለዚህ የኢትዮጵያው ተወካይ ነኝ ማለት ነው። ስለዚህ ለፒክ አፍሪካን ግሬት ባነር እና ፕሮጀክቱ ስለ አፍሪካ ነው። ስለ አፍሪካ ተስፋ፣ ስለ አፍሪካ ዩኒቲ እና አላማዎች ደግሞ በ2063 የሚሆነውን ያው አፍሪካ ዩናይት ትሆናለች ብለው በ2063 ብዙ ራዕዮች አሉ እና እሱን ነገር ከአሁኑን ጀምረው እኛ አፍሪካውያኖች በስነ ጥበብ ውስጥ አብረን አንድ እንሁን በማለት ይህን ነገር ያዘጋጁ። ስለዚህ እዚህ ሀገር ያለውን ለምን ከአሁን ከ2023 ድረስ ይህ ዝግጅቶች የሚኖሩት እና ሮድ ሾዎችም ይኖራሉ፣ መንገድ ላይ ኤግዚቢሽኖች ኤዩ ውስጥ አፍሪካ ህብረት ይኖራሉ። ላስት አርት ጋለሪ ፓርትነር አድርገነዋል። እዛም የሚዘጋጀ ኤግዚቢሽኖች የአርት ሚቲንጎች አሉ፣ ዲስከሽኖች አሉ እና ዲስከሽኖቹ ስለ አፍሪካን አርት እና ስለ ኢትዮጵያም እኛ ታሪክ ተመራማሪዎችን እነሱን አቅርበን እነሱ ፕሬዘንት እንዲያደርጉም እናደርጋለን። ምንድነው በየሀገሩ እንግዲህ አንዳንድ ኪሎ ሜትር ሆኖ 55 ኪሎ ሜትር ነው አጠቃላይ የሚሆነው እና ትልቅ ሀገራዊ አፍሪካዊ የሆነ ትልቅ ዝግጅት ነው እና እዚህ ዝግጅት ላይ እኔም በመሳተፌ እና በመመረጤ በጣም እድለኛ ነኝ ብዬ አስባለሁ። ለምን ትልቅ ዝግጅት በመሆኑ አፍሪካዊ የሆነ ከ1.2 ቢሊዮን ሕዝብ በላይ ወክለን የምንሰራው ስራ ስለሆነ በዚህ በጣም ደስተኛ ነው።
በኢትዮጵያ በኩል ያለውን 1 ኪሎ ሜትር መንገድ በጥበባዊ ስራዎች ለመሸፈን አስተባባሪ ሆነሃል። ለኢትዮጵያን ባለሙያዎችም ጥሪ አቅርበሃል። ባለሙያዎቹ እንዲህ ባለው መርሃ ግብር በመሳተፋቸው ምን ይጠቀማሉ?
አፍሪካ አንድነት ራሱ ትልቅ ነገር ነው። እዚህ ጋር እኛ በዘርም በምንም እየተከፋፈልን ያለውን ፕሮግሬስ ሰፋ አድርገን ማስተባለ እኛ እንኳን አፍሪካውያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርጋል። ለህብረተሰቡን ሲያየው የሰው ልጅ አንድ ነው። እነ ቦብ ማርሊ ዋና አፍሪካ ዩናይት ያሉ እንዲሁ አይደል? ሰው ልጅ አንድ ነው፣ አንድ መሆን አለበት። ዩሮፒያን ዩኒየን አንድ ሆነው ብዙ ነገር እየሰሩ እያለ እኛ ደግሞ እንደነሱም ማንሆንም በአንድ ካልሆንም እድገት ልናመጣ አንችልም፣ ተስፋ ልናመጣ አንችልም። በመከፋፈል ቦርደር በመበጀት ብዙ ፕሮብሌም ነው የምንፈጠው። ስለዚህ አርቲስቶቹም ይጠቀማሉ፣ ሰፋ አድርገው እንዲያስቡ ይሆናል አፍሪካዊነትን። ህዝቡም ደግሞ ያንን ያየም ህዝብ በዛ በዩኒቲ ውስጥ ኢንስፓየር ይሆናል እና መሳተፉ ለእነሱም ትልቅ ቲቪ ነው። ይሄ ትልቅ አህጉራዊ ዝግጅት ስለሆነ ኤክስፔሪንስ እና ባዮግራፊ ይፈጥርላቸዋል።
በዚህ ስራ ላይ ለመሳተፍ የሚፈልጉ ባለሙያዎች ስራዎቻቸው እንዲያተኩሩባቸው የሚፈለጉ ርዕሰ ጉዳዮች አሉ ወይ?
አርቲስቶች የሚሰሩት ነገር አፍሪካዊነትን ነው እንዲሰሩ የምንፈልገው። የሚሰራበትን ሸራ ሳይዝ አለ። 63x55 ነው። 63x20/63 የሚሆነውን ነው። 55 ደግሞ 55ቱም ሀገራት የሚሳተፉበትን ያ 55 ኪሎ ሜትር ያለውን ነው። ስለዚህ በዛ ሳይዝ ውስጥ አድርገን ነው ትርጉም ያለው ነገር ለመስራት የሚያሰብ ነው እና ካንቫስ የሚዘጋጁት በዛ ሳይዝ ውስጥ ነው። በዛ ውስጥ ነው የሚሰሩት። እነዛ ሁሉ ተሰብስበው ኮላጅ ተደርገው ነው 1 ኪሎ ሜትር ባነር የሚሰሩት። ትልቅ የተያያዘ ነገር እንዲሆን እናደርጋለን። አርቶቹም ለኦክሽን ሳውዝ አፍሪካ የሚሄዱ አለ። በጣም ብዙ ፕሮግራም ነው ባይ ዘ ዌይ። አሁን እንደ አዲስ ገና ጀመር ነው እንጂ ብዙ ኦክሽን የሚደረጉ አለ፣ ብዙ የሚካሄድበት አለ። አሜሪካን ድረስ ተኪዶ የሚታይባቸው ሾዎች አሉ። ሰዎቹ ብዙ ናቸው። ስራዎቹን ይዘን ዓለም ላይ የምናሳይበት ሁኔታ ይኖራል።
ይህ ግዙፍ መርሃ ግብር መቼ ተጠናቅቆ ለህዝብ ይታያል ብላችሁ ታስባላችሁ?
የሚመጣው የዚህ 2020 ኦክቶበር ላይ የተወሰነ ነገር እንጨምራለን ብለናል። ትንሽ የኮሮና የሮድ ሾው አንዳንድ የሚቀሩ ነገሮች ሊኖሩ ይችላሉ። ለጊዜው ግን የተወሰነ ነገር አሁን ኦክቶበር መጨረሻ ተብሏል እንጀምራለን። ግን ከ2021 ጀምሮ አይሆፕ ሁሉ ነገር ጥሩ ከሆነልን ባሰብነው መልኩ ይቀጥላል። ብዙ ነገሩ ከጃንዋሪ ጀምሮ ማለት ነው። ያው ያለው የዓለም ሁኔታ የበሽታውም ሁኔታ እንደሚያመጣው ነገር ነው። እንግዲህ ትንሽ ሰፋ አድርጎ ነጻ ሆኖ ለመስፋት ያው ያለው ነገር ይሄ ትንሽ ያስቸግረናል። ግን ኦክቶበር ላይ አንድ ነገር እናደርጋለን። እዚህ ኢትዮጵያው
ከጥቅምት ወር ጀምሮ ማለት ነው በኢትዮጵያ
ጥቅምት ኦክቶበር መጨረሻ ጀምሮ እንጀምረዋለን።
ሰዓሊ ሰይፉ አበበ የታላቁ የአፍሪካ ጥበብ ሰንደቅ የተሰኘውና 55 ኪሎ ሜትሮችን በአፍሪካዊ የጥበብ ስራዎች ለመሸፈን የተጠራው መርሃ ግብር የኢትዮጵያ አስተባባሪ ለነበረን አጭር ቆይታ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ፣ ይህን ፕሮግራም ከቨሬጅ በመስጠታችሁ በጣም አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። ከጋቢና ቪኦኤ ጋር ናችሁ ያላችሁት። የአሜሪካ ድምፅ ዘጋቢዎችና ሪፖርተሮች በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ይህንን ፕሮግራም ወደ እናንተ እያደረስን እንገኛለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። የኮቪድ-19 ስርጭት ሀገራትን ለከፍተኛ የጤና ጫና ብቻ ሳይሆን ለምጣኔ ሀብታዊ ጫናም ዳርጓቸዋል። በዚህ በአሜሪካ ሀገር ተዘግተው የከረሙ ንግድ ቤቶች አሁን ላይ የኮቪድ-19 የጤና መመሪያዎችን እየተገበሩ ወደ ስራ እንዲገቡ ተፈቅዷል። ተከታዩ ዘገባ በዚህ ዙሪያ ነው። በአሜሪካ ሀገር በሜሪላንድ ሲልቨር ስፕሪንግ ዳውንታውን ያሉ አንዳንድ አነስተኛና መሐከለኛ የንግድ ተቋማትን ዞር ዞር ብዬ ጎብኝቼ ነበር። በተከታዩ ዘገባ ኮቪድ-19 ያሳደረባቸውን ጫናና ራሳቸውን እንዴት ከበሽታው እየተከላከሉ ንግዳቸውን እንደሚያስኬዱ አጋርተውናል። እንደሚከተለው ይሰማል።
ባለፉት ጥቂት ወራት ውስጥ የኮቪድ-19 ስርጭት በአሜሪካ በከፍተኛ ሁኔታ ጨምሯል። የቫይረሱን ስርጭት ለመቆጣጠርም ከአንድ እስከ ሁለት ወራት ላሉ ጊዜያት በተወሰዱ የእንቅስቃሴ ገደብ እርምጃዎች ሳቢያም አነስተኛና መሐከለኛ የንግድ ተቋማት የህልውና አደጋ ተጋርጦባቸዋል። በዳውንታውን ሜሪላንድ የሸገር ስፕሪንግ ካፌ ባለቤት ወይዘሮ ሰላማዊት ተፈራ መንግስት ጥሏቸው በነበሩ የእንቅስቃሴ ገደቦች ምክንያት ለወራት ካፌያቸውን ዘግተው መቆየታቸውንና ተመልሶ ሲከፈትም ያለው እንቅስቃሴ እንደቀድመው አለመሆኑን ይናገራሉ።
ያ እንግዲህ ኮቪድ ከመጣ በኋላ በተወሰኑ ወራቶች ዘግተን ነበር ሙሉ በሙሉ። ከከፈትም በኋላ ደግሞ ያው ይሄኛው አውትዶር ሲባል እኛ ያው ውጪ በውጪ እንትን ስላልነበረን በሱ ብዙ ተገብርተናል። ያው ውስጥ እስኪከፈት ድረስ በሚለው ማለት ነው። እና ውስጥ ደግሞ ሲከፈት ያው ሶሻል ዲስታንሲንግ መጠበቅ ስላለብን የተወሰነ ሰው ነው ከካፓሲቲው በታች ስለሆነ የምንቀበለው ያለውን ቢዝነሱን በጣም ጎድቶታል ማለት ነው። ስለዚህ 50% ነው እንትናችን ከነበረው ማለት ነው። እና ምንም ጥያቄ የለውም፣ ያው ላለመሞት ተነስተናል። ግን ሰራተኞችንም እጥረት አለ። በዛ ምክንያት ራሱ ስራውንም አፈላግ አድርጎታል። ማግኘትም የሚገባን ገቢ አናገኝም። ወጪው ደግሞ ያው ከማጽጃ ከማስክ የተነሳ ጨምሮ እነሱ በጣም ኤክስትራ ወጪዎች ናቸው። ያው ግዴታ ማጽዳት ስላለብን ሳኒታይዘር ምናምን በመግዛት ሰው በገባ በወጣ ቁጥር ስለምናጸዳ ወጪው ምንም ጥያቄ የለውም።
ወይዘሮ ሰላማዊት የንግድ ተቋማቸውን መልሰው ሲከፍቱ በደንበኞቻቸውና በካፌ ሰራተኞቻቸው መካከል የሚኖሩ ንክኪዎችን ለመቀነስ አገልግሎት ከሰጡ በኋላ የሚጣሉ የመመገቢያ እቃዎችን እንዲሁም ዲጂታል የምግብ ዝርዝር ማቅረቢያ እየተጠቀሙ መሆናቸውንም ይገልጻሉ።
እንግዲህ የምናጸዳው ሰው በገባ በወጣ ቁጥር ቴብሎች እናጸዳለን። ራሱ ከመጠጫም ከሁሉ ነገር የምንጠቀሚያ ዲዛይን ስሮ ነው የምንጠቀመው እና ደግመን ላለማስተላለፍ በሽታው እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረግ እና ላለመውደቅ ነው እንግዲህ አጠቃላይ የምንሰራው። ግን ያው ጥንቃቄዎችን በጣም እያደረግን ቤቱን እያጸዳን ሰው ነጻነት እንዲሰማው አድርገን እንዲቀም የምናደርገው እና ማስኮቹም ክሊኒንግ ታውሎችም ኤቭሪ ፎር አውርስ ይቀያየራሉ ከሳኒታይዘር እና ሰው ገብቶ በተቀመጠ ቁጥር እናጸዳለን ወዲያው ማለት ነው። እንግዲህ በዛ ጥንቃቄ እያደረግን እስካሁን
ሌላዋ በዛው በዳውንታውን ሲልቨር ስፕሪንግ የሚገኝ የኒው ኤራ የመድህን ዋስትና ሽፋን አገልግሎት ተቋም ባለቤት ወይዘሪት ዮዲት አበበ የኮሮና ቫይረስ ስርጭት ሲባባስ ከቤታቸው በመቀመጥ መስራት እንደነበረባቸው ገልጸው ድርጅታቸው አገልግሎት የሚሰጥባቸው የቤት የመኪና እንዲሁም የንግድ ተቋማት ዋስትና ገበያ በኮሮና ቫይረስ ምክንያት መቀዛቀዙን አስታውሰው አሁን ላይ የእንቅስቃሴ ገደቦች ከተነሱ በኋላ መሰረታዊ ጥንቃቄዎችን እያደረጉ ወደ ስራ መመለሳቸውን ያስረዳሉ።
ስፔሻሊ ኮቪድ በጀመረ ሰዓት ያው ገባ ከተባለ ጀምሮ ለሶስት ወር እና ለአራት ወር ከኦፊሳችን ሙሉ ለሙሉ ዘግተን ከቤት ነበረ የምንሰራው። በኦንላይን በስልክ እና በኢሜይል ከስተመሮቻችንን ሰርቭ እናደርግ ነበረ። አሁን በተወሰነ መልኩ ያው የፌዙ መክፈት ሲጀመር እኛም ከፍተን እያገለገልን ነው፣ ሰርቪሱን እየሰጠን ነው የምንገኘው። ጥንቃቄ እናደርጋለን። ኦፍኮርስ ከክላይንቶቻችን ሲመጡ ማስክ ያደርጋሉ። ያ ግዴታ ነው፣ በህግም የተቀመጠ ስለሆነ እኛም ማስክ እናደርጋለን፣ ለእነሱ ደህንነት ስንል ማለት ነው። ያው ኦፊሳችን ከገቡ በኋላ ሳኒታይዘር ይጠቀማሉ፣ እኛም እንሰጣቸዋለን። በተወሰነ መልኩ ደግሞ ርቀታችንን ጠብቀን ነው ከክላይንቶቻችን ጋር ያው የንግድ ልውውጡን የምናደርገው ማለት ነው። እነሱን የምናገለግለው 6 ፊት በሚባለው ማለት ነው። እና አሁን ላይ እንደዛ እያደረግን እንገኛለን ማለት ነው።
በአንጻሩ በሜሪላንድ ሲልቨር ስፕሪንግ ትልቁ የኢትዮጵያውያንና የኤርትራውያን መገበያያ የሆነው የናዝሬት ባልትና አጋር መስራች አቶ አዲሱ አድነው ኮቪድ-19 ከግብይቱ ይልቅ ለገበያ በሚያቀርቧቸው ምርቶች ላይ እጥረት መፍጠሩን ገልጸው ቢሆንም ግን አስፈላጊ የሆነውን ጥንቃቄ በሙሉ በመተግበር ወደ ስራ መግባት
በርግጥ በሽታው ሲመጣ ለሁሉም ሰው ላይ የደረሰው ነገር እኛንም ይነካካናል። በአሁኑ ጊዜ ግን ሁሉንም ነገር ችለን ጤና ባለሙያዎች በሚሰጡን መምሪያ መሰረት ሶሻል ዲስታንስን ተራርቆ በመቆም ሳኒታይዘር በመጠቀም ብዙውን ጊዜ ደግሞ ያው ሰዎች የሚጠቀሙትን በሳኒታይዘር በመወልወል ፍሪጆቹን፣ እጀታዎቹንም፣ በራችንም፣ ብረቶቹንም በደንብ እያደረግን እየሰራን ነው። ሰዎቹም በብልጥ ማስክ ካላረጉ አናስተናግድም። ማስክ እንዲያረጉ በየበሩም እንለጥፋለን፣ በየቦታው ሁሉ ለጥፈን ነው ያለ ነው። ሰዎቹም በዚህ መሰረት እየተጠነቀቁ ከኛ እየተገበያዩ ነው።
የዓለም የጤና ድርጅት በቅርቡ ባወጣው ሪፖርት መሰረት ኮቪድ-19 በትንሹ ለቀጣይ 2 ዓመታት እንደሚቆይ አስታውቋል። ይህም ሀገራትና ግለሰቦች በዚህ መልኩ እየተጠነቀቁ እንቅስቃሴያቸውን እንዲቀጥሉ የሚያደርግ ጠቋሚ ሆኗል።
ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በኬንያ የኮሮና ቫይረስ ወረርሽኝ ከገባ ጀምሮ የሴቶች አስገድዶ መደፈርና ጾታዊ ጥቃት በእጅጉ መጨመሩና በአብዛኛው በቅርብ ዘመዶቻቸው መጠቃታቸውን የኬንያ ባለስልጣናት እና የእርዳታ ሰጪ ድርጅቶች አስታውቋል። በናይሮቢ የሚገኙ መጠለያዎችም ከጥቃት አድራሾቻቸው ከለላ በሚፈልጉ ሴቶች እየሞሉ መሆናቸውንም መሐመድ ዩሱፍ ከኬንያ የላከው ዘገባ ያመለክታል። የመሐመድን ዘገባ ስመኝሽ ቆየ እንደሚከተለው አሰናድታለች።
በኬንያ በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው ህፃናት አብዛኛውን ጊዜያቸውን በቤት ውስጥ ያሳልፋሉ። ይህ ደግሞ ለጾታዊ ጥቃት አድራሾች እያጋለጣቸው ነው። ጁዲት አንዲሶ የአምስት ልጆች እናት ስትሆን እድሜው 20 የሚሆን ወጣት በአስራዎቹ ውስጥ የምትገኘውን ሴት ልጇን እንዳስረገዘባት ትናገራለች።
የሆነውን ለማወቅ ልጄን ስመረምራት እኔ በሌለሁበት ልጁ እንዴት ወደ ቤት እንደሚመጣና 10 and 20 ሽልንግ እየሰጠ በአቅራቢያ ወደሚገኝ ሰዋራ ህንጻ እንደሚወስዳት ነገረችኝ።
እነዚህ ጥቃት የሚደርስባቸው ህጻናት በአብዛኛው በናይሮቢ መሃል ከተማ ወደሚገኙ መጠለያ ተቋማት ውስጥ ይገባሉ። ከነዚህ ተቋማት መሃል አንዱ የሆነው ማሻ የሴቶች መጠለያ ጣቢያ በአሁኑ ሰዓት 26 ሴቶች የሚገኙ ሲሆን ከነዚህ ውስጥ 17ቱ በመጋቢትና በሐምሌ ወራት መሃል ጥቃት የደረሰባቸው ናቸው። መጠለያ ጣቢያውን የምታስተዳድረው ፍሎረንስ ኬያ ሌሎች ወደ መጠለያው መግባት የሚፈልጉ በርካታ ልጃገረዶች እንዳሉ ታስረዳለች።
በእኛ መጠለያ የምንቀበለው አቅማችን የፈቀደውንና ልናስተዳድር የምንችለውን ብቻ ነው። በዛ ምክንያት በጣም ብዙ ጥቃት የደረሰባቸውን ሴቶች ከበር ስንመልስ በጣም እናዝናለን። ለነሱ ግን መጠለያው ስለሞላ ቦታ የለም ነው የምንላቸው።
በመላው ኬንያ ቢያንስ 5000 የሚሆኑ ጾታን መሰረት ያደረጉ ጥቃቶች መፈጸማቸውን መረጃ እንደደረሰው የኬንያ የጤና ሚኒስቴር አስታውቋል። ከነዚህ ውስጥ 65% የሚሆኑ ጥቃቶች የተፈጸሙት እድሜያቸው ከ18 ዓመት በታች በሆኑ ህጻናት ላይ መሆኑንም የጤና ሚኒስቴር መስሪያ ቤቱ መረጃ ያሳያል። የጤና ረዳት ሆና የምታገለግለው ፋኒስ ሊሲጋሊ ጥቃቱ በአብዛኛው ለሴቶቹ ቅርብ በሆኑ ሰዎች የተፈጸመ መሆኑንና አብዛኞቹ ጾታዊ ጥቃት ወንጀል ነው ብለው እንደማያስቡ ታስረዳለች።
አብዛኞቹ የተፈጸመባቸው ወንጀል መሆኑንና በህግ እንደሚያስቀጣ አያውቁም። ወላጆቻቸው ምንም ስለማያደርጉላቸው ብቻ ይሁን ብለው ይቀበላሉ።
አንደኛዋ ሴት ልጇ ጥቃት የተፈጸመባት አንዲሹም ትምህርት ቤት መዘጋቱ የሚቀጥል ከሆነ ሌሎች ሴቶች ልጆቿም ተመሳሳይ ጥቃት እንዳይደርስባቸው እንደምትሰጋ
አድማጮቻችን፣ ለዛሬ ያዝንላችሁ የጋቢና ቪኦኤ የምሽት ዝግጅታችንን እዚህ ላይ አጠናቀቅን። ትዝታ በላቸው በአርትዖቱ፣ ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎቹ፣ እንዲሁም እኔ ኤደን ገረመው ደግሞ በመስተንግዶ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። እናንተም እስካሁን ድረስ አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።